የአሜሪካ ድምጽ ራዲዮ ጣቢያ ነው። የደመራ በዓል ዛሬ በመላው ኢትዮጵያ እየተከበረ ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን አደረሳችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ አቡነ ማትያስ የሰጡትን ቃለ ቡራኬና ጠቅላይ ሚኒስትር አብይ አህመድ በዓሉን ተንተርሶ ያሰሙትን ንግግር ጨምሮ የአውደ ዓመቱን አከባበር የሚመለከቱ ቅንብሮች ከተለያዩ አካባቢዎች ደርሰውናል። ወደ ተለያዩ አካባቢዎችም በዓል ወደሚከበርበት ይወስዱናል።
እንኳን አደረሳችሁ ለብርሃነ መስቀሉ። የተከበራችሁ አድማጮች ከሚኖርባት ከካናዳ ቶሮንቶ ከተማ ወደ ኢትዮጵያ የተጓዘውን አንድ የትልቅ ሎተሪ አሸናፊ የነበረ ግለሰብ ገለዋል የተባሉ ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል።
አንዲት የኢትዮጵያ አየር መንገድ ሂሳብ ሰራተኛ የሆነች ሴትም በተመሳሳይ በመግደል የተጠረጠሩ ሌሎች ሶስት ተጠርጣሪዎችን በቁጥጥር ስር መዋላቸውን ኮሚሽኑ ለአሜሪካ ድምፅ በሰጠው ቃል አመልክቷል። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል።
ለምሽቱ ካሉን ዜናዎች መካከል ብሔራዊ ምርጫ ቦርድ ለአራት የፖለቲካ ድርጅቶች እውቅናና የስያሜ ለውጥ ማረጋገጫ ሰርቲፊኬት ሰጥቷል። የኤርትራ የሱዳንና ሶማሊያዊ የሆኑ ሊቢያ ውስጥ ታስረው የነበሩ 66 ስደተኞች ተለቀው ወደ ሩዋንዳ እንዲጓዙ ተደርጓል የሚሉትና ሌሎችም አሉ።
ኢትዮጵያውያን አትሌቶች የሚሳተፉበት የአውሮፓውያኑ የ2019 የአትሌቲክስ ሻምፒዮና ዛሬ በኳታር ዶሃ ተጀምረዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ መስከረም 16 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉ አከበደና
ቆንጂት ታየነን ከአቀናባሪያችን ከንጉሱ ታምሬና ከስርጭት መሐንዲሱ ጆ ጊል ጋር አብረን እስከ 4 ሰዓት ድረስ እናመሻለን። በቅድሚያ የሰዓቱን የዓለም ዜና። ብሔራዊ ምርጫ ቦርድ ለአራት የፖለቲካ ድርጅቶች እውቅናና የስያሜ ለውጥ ማረጋገጫ ሰርቲፊኬት ሰጥቷል። በኢትዮጵያ ብሔራዊ ምርጫ ቦርድ እውቅናና የስም ቅየራ የተሰጣቸው ፓርቲዎችን ለሕዝብ ማሳወቅ አለበት በሚለው የሕግ ድንጋጌ መሰረት የእውቅና ሰርቲፊኬት መሰጠቱን ከብሔራዊ ምርጫ ቦርድ የተገኘ መረጃ ነው ያመለከተው። ብሔራዊ ምርጫ ቦርድ የስያሜ ለውጥ ሰርቲፊኬት እውቅና የሰጠው ለአፋር ሕዝብ ፓርቲ፣ ለኦሮሞ ነጻነት ንቅናቄ፣ ለኦሮሞ ዲሞክራቲክ ፓርቲና ለጋምቤላ ህዝቦች ፍትህ ለሰላም እና ልማት ዲሞክራቲክ ንቅናቄ መሆኑን የደረሰን ዜና ያስረዳል።
የኤርትራ ሱዳንና ሶማሊያ የሆኑ ሊቢያ ውስጥ ታስረው የነበሩ 66 ስደተኞች ተለቀው ትላንት ወደ ሩዋንዳ እንዲበሩ ተደረገ። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR ነው የበረራ አውሮፕላኑን ያቀረበላቸው። ሊሳ ሽላይን ከመንግስታቱ ድርጅት ዋና ማዕከል ጄኔቫ የላከችውን ዝርዝር ትዝታ ብላቸው ይዛ ቀርባለች።
66ቱ ስደተኞች በዚህ ወር መግቢያ ላይ ሩዋንዳ የተባበሩት መንግስታት የስደተኞች ድርጅት UNHCR እና የአፍሪካ ህብረት በአስቸኳይ ከሊቢያ ለማስወጣት ስምምነት ያደረጉበት ውል የመጀመሪያዎቹ ተጠቃሚዎች መሆናቸው ነው። የዩኤንኤችሲአር ቃል አቀባይ ባባር ባሎች ስደተኞችን ከሊቢያ የማውጣቱ ሂደት እንደሚቀጥል ድርጅታቸው ተስፋ አለው እምነቱም ነው ብለዋል። የሩዋንዳ ስደተኞች ማዕከል እስከ 500 ሰዎች ሊያስተናግድ እንደሚችልም ጠቁመዋል።
But it doesn't mean that Rwanda will only have 500. We hope that as people come in, they're able to find
Rwanda 500 ስደተኞችን ብቻ ተቀበላለች ማለት አይደለም። ስደተኞቹ ወደ አገሪቱ በመግባት ሰላማዊ የመኖሪያ ፍቃድ በማግኘት ችግራቸው በዘለቄታ ይፈታል የሚል ተስፋ አለን። በሚቀጥሉት ሳምንታት ውስጥ ተጨማሪ ስደተኞችን ከሊቢያ ወዲህ እናጓጉዛለን።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በሊቢያ እስር ቤቶች ውስጥ የነበሩ ከ3000 በላይ ስደተኞችን እንደመዘገበ ቃል አቀባዩ ባሎች ተናግረዋል። ይሁንና ከ5000 በላይ የሚሆኑ ሰዎች በህገወጥ ዝውውር ወደ አገሪቱ የገቡ በመንግስት እስር ቤቶች ውስጥ ከፍተኛ እንግልትና ግፍ እየደረሰባቸው ይገኛሉ ብለዋል። ትላንት ወደ ሩዋንዳ ከተወሰዱ 66 ስደተኞች መካከል 26ቱ ወላጅ አብሯቸው የሌለ ልጆች እንደሆኑ ተናግረዋል። አንዳንዶቹ ላለፉት 4 አመታት ከተያዙበት ማዕከል አንዴም የመውጣት እድል እንዳልነበራቸው ጠቅሷል። ስደተኞቹ ኪጋሊ እንደገቡ ስማቸው ተመዝግቦ የመታወቂያ ሰነዶች እንደተሰጧቸው ጠቅሰው ከዚያም ከዋና ከተማ 60 ኪሎ ሜትሮች ርቀት ላይ ወደሚገኘው ጋሾራ ይላካሉ። እዚያ የመኖሪያ ስፍራ፣ ምግብና ውሃ እንዲሁም መሰረታዊ ቁሳቁስ ይቀርብላቸዋል ብለዋል። 19 የሚሆኑ የጤና ባለሙያዎች የስነ አእምሮ ጠቢባን ጭምር ከሌሎች የምክር አገልግሎት የሚሰጡ ባለሙያዎች ጋር በመተባበር ለስደተኞቹ የህክምና አገልግሎት እንደሚሰጡም ገልጸዋል። ስደተኞቹ ሊቢያ ውስጥ የደረሰባቸው የጾታ ጥቃትና አጠቃላይ የሰብአዊ መብት ጥሰት ሰለባዎች እንደሆኑም የዩኤንኤችሲአር ቃል አቀባይ አስገንዝበዋል።
የሱዳን መንግስት ፈጥኖ ደራሽ ኃይሎች ወደ ሊቢያ አቋርጦ ሊገቡ የሞከሩ በርካታ ሱዳናውያንን ጨምሮ 138 የተለያዩ ሀገሮች የመጡ አፍሪካውያንን ይዘናል ሲሉ አስታወቁ። ፈጥኖ ደራሽና ድጋፍ ኃይሎች ተብሎ የሚጠራው ሰራዊት አባላት ሱዳንን፣ ቻድንና ሊቢያን በሚያዋስነው በረሃ ላይ ካሰሯቸው መካከል ኢትዮጵያውያንና የቻድ ሰዎች እንዳሉባቸው እየተነገረው ረቡዕ ዕለት ኃይሎቹ ጋዜጠኞችን ከካርቱም 100 ኪሎ ሜትር ርቀት ላይ ወደምትገኘው ጉዝ አብዱል የተባለ በረሃ አካባቢ ወስደው አንዳንዶቹ የተያዙት አፍሪካውያን ያሉበትን ቦታ አሳይተዋቸዋል። አጃንስ ፍራንስ ፕሬስ ባጠናቀረው ዘገባ መሰረት ኃይሎቹ የሊቢያ ህገወጥ አሸጋጋሪዎች ሰዎችን ወደሚያጓጉዙባቸው 6 መኪናዎችም ወስደዋል ተብሏል። ሱዳን ፍልሰተኞችን ከምስራቅና ከምዕራብ አፍሪካ ወደ ሜዲትራኒያን ባህርና ወደ አውሮፓ የሚያጓጉዙበት ዋና መስመር ስትሆን በየአመቱም በሺዎች የሚቆጠሩ አፍሪካውያን አውሮፓ ለመግባት በሱዳን በኩል ለማቋረጥ ይሞክራሉ።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ብሔራዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጆሴፍ መጓየር አንድ ተቆርቋሪ ዜጋ ያወጣው ሚስጥር እንዳይታወቅ መጀመሪያ ላይ ማቆየታቸውን ከህጋዊ አሰራር ውጪ አይደለም ሲሉ ትናንት በሀገሪቱ ምክር ቤት አባላት ፊት ቀርበው ተከራክረዋል። ግለሰብ ዜጋ አወጣው የተባለው ሚስጥር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር በስልክ በተነጋገሩበት ጊዜ በፖለቲካ ተቀናቃኛቸው ጉዳይ ላይ ምርመራ በማካሄድ እንዲረዷቸው ጠየቁ የሚል ነው። የወጣው ሚስጥር ታዲያ በፕሬዝደንት ትራምፕ ላይ ክስ ለመመስረት ያስችል እንደሆነ ምርመራ የማድረግ ሂደትን አስከትሏል። ዝግቡ ዛሬም ቀጥሏል። ፕሬዝደንት ትራምፕ በምስክርነት ቃል ሰሚ ሸንጎው ላይ በትናንትናው ማለት ነው ስለኔ ያልሆነ ነገር ተናግረዋል ሲሉ የወነጀሏቸውን የምክር ቤቱን የደህንነት ኮሚቴ ሊቀመንበር ዲሞክራቱን አደም ሺፍን ስራቸውን በአስቸኳይ ይልቀቁ ሲሉ ጠይቀዋል። አደም ሺፍ ከዩክሬን ፕሬዚደንት ጋር ስላደረግኩት የስልክ ውይይት እንዳለ በጽሁፍ የተቀመጠውን ማንበብ ሲገባቸው ቃላቱን ሙሉ በሙሉ እየቀየሩ እኔን ወንጀለኛ በሚያስመስለኝ መጥፎ መንገድ አቅርበውታል ሲሉ ነው ፕሬዝደንቱ የወነጀሏቸው። ስለዚህም ለኮንግረሱ ውሸት ተናግረዋል፣ የአሜሪካን ሕዝብም ሊያታልሉ ሞክረዋልና በአስቸኳይ ከምክር ቤት አባልነታቸው እንዲለቁ እጠይቃለሁ ብለዋል ፕሬዝደንት ትራምፕ። በመጽሔት ክፍለ ጊዜ በዚሁ ዜና ዙሪያ ሰፋ ያለ ዘገባ ይቀርባል። የፓኪስታን ጠቅላይ ሚኒስትር ኢምራን ካን ዓለም አቀፉ ማህበረሰብ በህንድ ቁጥጥር ስር በሚገኘው የካሽሚር አካባቢ በአስቸኳይ ጣልቃ በመግባት በሁለቱ ጎረቤት ሀገሮች መካከል ጦርነት እንዳይቀሰቀስ መከላከል ይኖርበታል ሲሉ አሳሰቡ። ሃን ይህን ያሳሰቡት ኒውዮርክ ጠቅላላ ጉባኤ ላይ ዛሬ ባሰሙት ንግግር ነው። የፓኪስታኑ ጠቅላይ ሚኒስትር ከባድ መቅሰፍት ከመከሰቱ አስቀድሞ ዓለም አቀፉ መድረክ ፈጥኖ ለቀውሱ ምላሽ ይሰጣል ብለው ይጠብቃሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የ2012 የደመራ በዓል ዛሬ በመላው ኢትዮጵያና የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ኢትዮጵያውያን ባሉባቸው ሌሎች አካባቢዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃነ መስቀሉ በድጋሚ እንኳን አደረሳችሁ እንላለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ 94.3 ላይ ይቀጥላል።
ለኤፍኤም ሬዲዮ አድማጮቻችን ታዲያ ተከታተሉ። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ቀደም ብለን ያስተዋወቅነው የክብረ በዓል ዝግጅት ነው። ቀዳሚው የደመራ በዓልን አከባበር አስመልክቶ ከአዲስ አበባ የደረሰን ዘገባ ከእጃችን ገብቷል። እስክንድር ፍሬው ነው ያጠናቀረው።
የተለያዩ ሃይማኖታዊ በዓላትን አስመልክተው ጠንከር ያሉ መልእክቶችን ሲያስተላልፉ የታዩት ጠቅላይ ሚኒስትር አብይ አህመድ ዛሬም ያደረጉት ይህንኑ ነው። በአገሪቱ እያጋጠሙ ያሉ ችግሮችን የሚታዩ ተስፋዎችን ዳሰዋል። የኢትዮጵያው መሪ ኢትዮጵያን ታላቅ የበለጸገችና ለሁላችንም እንድትሆን ለማስቻል የያዝነው ዓላማ መሳካቱ የማይቀር እውነት ነው ብለዋል። ይህ ዓላማ እንዳይሳካ የሚሰሩ ያውም ጠንካራ ጉልበት ያላቸው ወገኖች መኖራቸውንም ግን ጠቅሰዋል። ይህ ኃይላቸው ግን ጊዜያዊ መሆኑን ነው ጠቅላይ ሚኒስትሩ እምነታቸውን የገለጹት። እነዚህ ኃያላን ለጊዜው ዝናራቸውን እስኪጨርሱ ጉልበታቸውንም እስኪያፈሱ ድረስ ያሸነፉ ይመስላሉ ነው ያሉት። ድምጻቸው እንደ ነጎድጓድ፣ ጩኸታቸውም እንደ ብዙ ፏፏቴዎች የወል ጩኸት ጎልቶ ይሰማ ይሆናል በማለትም ይቀጥላሉ። እውነታችንን የቀበሩት መስሏቸው ለጊዜው ይደሰታሉ፣ በዙሪያችን ያሉትም እውነታችን የተቀበረ መስሏቸው ተስፋ ይቆርጣሉ ይላል የጠቅላይ ሚኒስትሩ የጽሑፍ መልእክት። ይህ ግን የእውነትን ባህሪ ካለመረዳት የሚመጣ መሆኑን አመልክተዋል። እውነትን መገዳደር እንጂ ማሸነፍ፣ መቃወም እንጂ ማጥፋት ፈጽሞ አይቻልም ብለዋል። የብዙዎች ጩኸት፣ የሰነፎች ተረትና የአላዋቂዎች ትምክት እውነትን ሊያጠፋት እንደማይችል በጽኑ እናምናለን ብለዋል ጠቅላይ ሚኒስትር አብይ አህመድ። ይኸው የመስቀል ደመራ በዓል በተለይም በአዲስ አበባው መስቀል አደባባይ በደማቅ ስነ ስርዓት ተከብሯል። በስነ ስርዓቱ ላይ የታደሙ የእምነቱ ተከታዮች እንዳሉት የመስቀል ደመራ በዓል አከባበር ከኢትዮጵያዊ ማንነት መገለጫዎች አንዱ ነው። ከጀርመን የመጣችው ብዙአየሁ ሰቦቃ ከነዚህ አስተያየት ሰጪዎች አንዷ ናት።
ትውልዴ አዲስ አበባ ነው፣ የምኖረው ጀርመን ነው። ግን በዚህ ቀን እዚህ ቦታ ላይ ዛሬ በመገኘቴ ማለት ነው ትልቅ ደስታና እግዚአብሔርን በትልቁ አመሰግናለሁ። ለምን ይህንን ባህሌን ማለት ነው ካየሁኝ ወደ 25 ዓመት የጀርመን ሀገር ነው የምኖረው። ለመጀመሪያ ጊዜ ኢትዮጵያ ውስጥ ተገኝቼ ይህንን ባህል በማክበሬ ከእናንተ ጋር ማለት ነው ትልቅ ደስታና እግዚአብሔርን አመሰግናለሁኝ። እና ባህላችን ደግሞ ዋናው በቃ መስቀል ማለት ምን እንደሆነ አውቃለሁኝ። የበለጠ ደግሞ እንዳውቅ ዛሬ ስላደረገኝ እግዚአብሔርን ማለት ነው እግዚአብሔርን በጣም አመሰግናለሁ።
አውቃለሁኝ።
የዛሬ 25 ዓመት አታስታውሹም? እዚህ እንዴት ነው ሊከበር?
ልጅ ነበርኩኝ። የወጣሁት በልጅነቴ ነው። የምኖረው ጀርመን ሀገር ውስጥ ነው። ግን በዛ አሁን ከአዲስ ዓመት በፊት ነው አዲስ አበባ የመጣሁት ማለት ነው። ይህችን ቀን እግዚአብሔር እንዳሳልፍ እዚህ ቦታ ስለፈቀደ በምክንያት እዚህ ኖርኩኝ ማለት ነው። እና ዛሬ እዚህ አካባቢ በመምጣቴ ይህንን ታሪክ ይህንን ትልቅ በዓል በማክበሬ ማለት ነው እግዚአብሔርን በትልቁ አመሰግነዋለሁኝ።
አረንጓዴ፣ ቢጫ፣ ቀይ ጥለት ያለው የሀገር ባህል ልብስ ነው የለበሽው። ሁልጊዜም እንደዚህ ነው የምትለብሽ ወይ ዛሬ አስበሽበት ነው?
አይደለም፣ ብዙ ጊዜ አረንጓዴ፣ ቢጫ፣ ቀይ እወዳለሁ። ብዙ ሁለት ምክንያት አለኝ። አንድ ሀገሬን ስለምወድ፣ ሁለተኛ ደግሞ አቢሲኒያ የምትባል ልጅ ስላለችኝ። የ18 ዓመት ልጅ አቢሲኒያ የምትባል ጀርመን ሀገር የተወለደች እኔን የምታክል ልጅ አለችኝ ማለት እችላለሁኝ። እሷ ዛሬ ያለችው ኢየሩሳሌም ነው በትምህርት ቤት ማለት ነው። እና እኔ እዚህ አብረን መተን እኔ እዚህ ቆይቼ እሷ ደግሞ ወደ ጀርመን ተመልሳ ከጀርመን ደግሞ ወደ ኢየሩሳሌም ሄዳለች ማለት ነው። እና ሁለት ምክንያት አለኝ።
ሌላዋ የአዲስ አበባ ከተማ ነዋሪ እጹብ አበባየው ተመሳሳይ ሀሳብ አንጸባርቃለች።
በጣም ሰው ብዙ ነው እንደምታየው፣ በጣም ክፍት ያለ፣ በዛ ላይ አይታይም እንደምታየው፣ ብዙ ነገር አይታይም እና ደስ ይላል።
አንቺ ለምን ትመጫለሽ ተብለሽ ብትጠይቅ ምታያለሽ? ለምን ትመጫለሽ መስቀል አደባባይ በየአመቱ?
ድባቡን ለማየት ነው መቀለ፣ ለድባቡ።
ስለዚህ ሃይማኖታዊ በሆነ ምክንያት ብቻ አይደለም፣ አጠቃላይ ክብረ በዓሉ ድባቡ ደስ ስለሚልሽ ነው?
አዎ፣ ሃይማኖታዊም እንዳለ ሆኖ ሃይማኖታዊ ለማክበር ከፈለግ እኮ ቤተክርስቲያኖች አሉ ባሉብን። ሃይማኖታዊ ብቻ ሳይሆን ያለው ድባብ እንደምታየው ብዙ ሃይማኖት ያለው ህብረተሰብ አለ። ያ የሚመጣው ለድባቡ ነው እና ደስ ይላል።
ተማሪ መሆኗን የገለጸችው ኤልቤቴ ሌዶሚያስ ደግሞ ወደ መስቀል አደባባይ ለመምጣቷ ዋነኛው ምክንያት ሃይማኖታዊ መሆኑን ትናገራለች።
እኔ ለምሳሌ ይሄ የሃይማኖት ክብረ በዓልም ስለሆነ ይሄ ያኮራል። በቃ አኩሪ በዓልም ነው። ከኛ ሳንሆን እዚህ ኢትዮጵያ ብቻ ሳይሆን የምታየው ፈረንጁ ነው የሚበዛው። ከኛ ሀገሩ በላይ ፈረንጁ ነው የሚበዛው።
ፈረንጆችን በብዛት አሉ
ይሄ በዓል በቃ አኩሪ በዓላችን ነው። በጣም የሚያኮራን ነው። ይሄ ሁላ ህዝብ ይህን በዓል ለማክበር ነው የወጣው። ሃይማኖታዊ በዓል ነው። ይህንን የመሳሰለ ነገር እኔ አሁን ሃይማኖታዊ በዓሉን በመሆኑ ነው ድምቀቱንም እወደዋለሁ። ሁሉን ነገር ደስ ስለሚለኝ ነው በየአመቱ መጣው።
በኦሮምኛ ቋንቋ ሲዘምሩ ካገኘኋቸው ወጣቶች አንዱ ደግሞ ስለ ማህበራቸውና እንዴት እንደተሰባሰቡ ገልጾልኛል።
እኔ ዳቆን ዘማሪ ደሳልን ጅራታ ምልክ ይባላለሁ። አሁን የመጣ ነው ወልዳ ዱከ ቦታ፣ ወልዳ በረቶታ አፋን ኦሮሞ የሚባሉ፣ ወልዳ ዳንዲ ጉልጉሎታ የሚባሉ፣ ገምታ ተጃጅልቶታ አፋን ኦሮሞ ዛት ሚንስ የአፋን ኦሮሞ ህብረት፣ የዘማሪያና ሰባኪያን ህብረት፣ እንደዚህ ተባብረን አንድ ላይ በዓሉን እያከበርን ነው ማለት ነው።
የዚሁ የኦሮምኛ ዘማሪያን ማህበር አባል የሆነችው ሳራ ግርማም ተመሳሳይ ሀሳብ አንጸባርቃለች።
ከምናገኘው ብር ከምናገኘው ደሞዝ እየቆጠብን ቤት ተከራይተን ያው አዲስ አበባ ውስጥ ይታወቃል በስንት ሺህ ብር ቤት እንደሚከራይ ማለት ነው። ሰው የታክሲ ቸገረኝ የምን ቸገረኝ የራሴ ብር የሚበላበት ምናምን ሳይል በሱ ነው ተደራጅተን አንድ ላይ ቤት ተከራይተን በወርም ሆነ በሳምንት እየተገናኘን እዛው መዝሙርም እየዘመርን መጽሐፎችንም እየተረጎምን እዛው እየተማማርን የምናሳልፈው ማለት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በዚሁ ስነ ስርዓት ላይ ባስተላለፉት መልእክት በቤተ ክርስቲያኗ ላይ ይፈጸማል ያሉት ጥቃት እንዲቆም ጥሪ አቅርበዋል።
አብያተ ክርስቲያናትን እየተደፋፈሩ እና እያቃጠሉ እየዘረፉና እየገደሉ ሰላምንና አንድነትን ፍቅርንና ልማትን ማምጣት ይቻላል ወይ? እንደዚህ አይነቱ አጉል አስተሳሰብና ድፍረት በእግዚአብሔርና በሕዝበ ክርስቲያኑ ላይ እየተፈጸመ ያለ ክፉና አጥፊ ድርጊት መሆኑ ታውቆ በአስቸኳይ መቆም አለበት።
የመስቀል ደመራ በዓል እንደ አዲስ አበባ ሁሉ በተለያዩ የአገሪቱ አካባቢዎችም በደማቅ ስነ ስርዓት ተከብሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ለአዲስ አበባ ዘገባው ማለት ነው። ከተለያዩ የኢትዮጵያ አካባቢዎችም እንደዚሁ ዘገባዎችን እየጠበቅን ነው፣ እንደደረሰን እናቀርባለን። አንድ ሌላ ዜና ነው አሁን በመጽሔት ክፍለ ጊዜ ያሰናዳ ነው። ከሚኖርባት ከካናዳ ቶሮንቶ ከተማ ወደ ኢትዮጵያ የተጓዘ አንድ የታላቅ ሎተሪ አሸናፊ የነበረን ግለሰብ ገለዋል የተባሉ ሁለት ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ከተማ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ለአሜሪካ ድምጽ ሬዲዮ እንደተናገሩት በተመሳሳይ የኢትዮጵያ አየር መንገድ የሂሳብ ሰራተኛ የነበረችውን እጸገነት አንተነህን በመግደል የተጠረጠሩ ሶስት ተጠርጣሪዎችም በቁጥጥር ስር መዋላቸውን አስታውቀዋል። በመስቀል በዓል ዋዜማ በከተማዋ በተደረገ ድንገተኛ አሰሳ በርካታ ህገወጥ የጦር መሳሪያዎችና ገንዘብን ለመያዝ መቻላቸውንም ያከሉት ኮማንደር ፋሲካ አልፎ አልፎ የሚደርሱ ወንጀሎች ቢከሰቱም አሁንም ከተማይቱ ብዙዎቹ በሰላም ወጥተው የሚገቡባት የተረጋጋች ከተማ ስለመሆኗ አስረድተዋል። ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
ከ2011 ክረምት መገባደጃ ጀምሮ ከተማዋ በበዓላት ሰሞን ከሚገጥሙ የወንጀል ድርጊቶች ትጠበቅ ዘንድ ስለፋ ሰንብቻለሁ የሚለው የአዲስ አበባ ከተማ ፖሊስ ኮሚሽን ልፋቱ የኋላ ኋላ ውጤት እንዳመጣ አስታውቀዋል። በተለይ በትናንትናው ዕለት በተለያዩ የከተማዋ ጥጎች ባደረግኩት ድንገተኛ ፍተሻ በርካታ ህገወጥ መሳሪያዎችና ገንዘብ ለመያዝ ችያለሁ ብሏል። በህዝብ ግንኙነት ኃላፊው ኮማንደር ፋሲካ ፋንተው በኩል
ከ15 2012 ዓ ም ከአዲስ አበባ ፖሊስ ኮሚሽን ከፌደራል ፖሊስ ጋር በጥምረት ባደረገው ፍትሻና ቁጥጥር አቃቂ ክፍለ ከተማ ልዩ ቦታው ሳሊስ አቦ አካባቢ አንድ የሰሌዳ ቁጥሩ ኮድ 269099 አዲስ አበባ መኪና ውስጥ ብዛታቸው 8 ስታር ሽጉጦች ከአምስት ተጠርጣሪዎች ጋር ነው የተያዙት። በተመሳሳይ ጨርቆስ ክፍለ ከተማ ከ12 ግለሰቦች ላይ 3 ገጀራ፣ 12 ጩቤዎች እንዲሁም የሰሌዳ ቁጥሩ ኮድ 2B362 አዲስ አበባ ቪትስ ተሽከርካሪ ውስጥ 1300 የአሜሪካ ዶላር ነው የተያዘው።
ከጥቂት ሳምንታት ወዲህ በከተማዋ ነዋሪዎች ዘንድ ድንጋጤን ፈጥረው የሰነበቱ ሁለት የግድያ ወንጀሎች አሉ። አንደኛው የግድያ ወንጀል የተፈጸመው ከካናዳ ወደ ኢትዮጵያ ባቀናው ሚካኤል አጽባህ ገብሩ ላይ ነው። የ41 ዓመቱ ሚካኤል ከሁለት ዓመታት በፊት በሎቶ ማክስ ሎተሪ 10 ሚሊዮን ዶላር ማሸነፉን ተከትሎ በበርካታ ኢትዮጵያን ዘንድ የሚታወቅ ነው። ሁለተኛው ወንጀል ደግሞ የኢትዮጵያ አየር መንገድ የሂሳብ ሰራተኛ በሆነችው የ27 ዓመቷ ወጣት እጸገነት አንተነህ ላይ የተፈጸመ ነው። የሁለቱም ሕይወት የተቀጠፈው ንብረታቸውን ለመዝረፍ ባቀዱ ወንጀለኞች መሆኑን የሚናገሩት ኮማንደር ፋሲካ ተጠርጣሪዎችን በቁጥጥር ስር አውለናል ብለዋል።
ከዚህ ከግድያው ጋር በተያያዘ ባለፈው አንድ ካናዳ ሀገር የነበረ ሚካኤል አጽባህ ገብሩ የሚባል ግለሰብ ፒያሳ አካባቢ ሲዝናና ቆይቶ ከጓደኛው ጋር ሌሎች 6 ሰዓት ላይ የያዘውን ንብረት ለመቀማት በሞከሩ ወንጀል ፈጻሚዎች ህይወቱ አልፎ ነበረ። እነዚህ ተጠርጣሪዎቹ በሶስተኛው ቀን ሌላ ወንጀል ለመፈጸም በሌላ ቦታ ሲንቀሳቀሱ በህብረተሰቡ እጅም ተያዘው። ዋና ወንጀል ፈጻሚዎች 2 ናቸው። አባሪ የነበረው አንደኛ ነው እንግዲህ ያልተያዘው እንጂ 2 ተይዘው ያው ምርመራ እየተጣራባቸው ነው የሚገኙት። እነሱም ወንጀል የፈጸማቸውን አረጋግጠውልናል። ተመሳሳይ በ6/1/2012 ዓ.ም ከጠዋቱ 12:30 ላይ አቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው ሰላም ፍሬ ጤና ጣቢያ አካባቢ ተብሎ በሚጠራው አካባቢ ኢትዮጵያ አየር መንገድ የሂሳብ ሰራተኛ የሆነችው እጸገነት አንተነህ ወይም ልል የተባለ የ27 ዓመት ወጣት ከቤቷ ተነስታ ወደ ስራ ቦታ ለመሄድ የባጃጅ ተራ ሄዳ 3 ሆነው ወንጀል ለመፈጸም አስበው ባጃጅ ውስጥ ካስገቧት በኋላ የያዘችውን ንብረትና ሞባይሏን ቀምተው የእሷ ህይወት እንዲጠፋ ያደረጉ 3 ተጠርጣሪዎችን ቀን ከሌሊት ባደረግነው ብርቱ ክትትል በ9ኛው ቀን 3 ወንጀል ፈጻሚዎችን ይዘን በእነሱ ላይ ምርመራ እያጠራን ነው ያለ ነው።
የአዲስ አበባ ከተማ ነዋሪዎች በተለያዩ ስፍራዎች ነጥቂያና ዝርፊያ እየተንሰራፋ ነው፣ ወጥተን መግባት እያሰጋን ነው የሚለው አቤቱታዎችን በእኛም ራዲዮ ጣቢያ ሳይቀር ማሰማታቸው ይታወሳል። የቅርብ ጊዜ ወንጀሎችን ላብነት በመጥቀስ በማኅበራዊ መገናኛዎች ላይ የከተማውን ፖሊስ ኮሚሽን የተቹም ጥቂት አይደሉም። ኮማንደር ፋሲካ እነዚህ ትችቶች ጥረቶቻችንን ካለመገንዘብ የተሰጡ ናቸው ሲሉ ይሟገታሉ።
የተለያዩ ማህበራዊ ሚዲያዎች አንደኛው ዘመድ ያለው ወገን ያለው ነው የምትከታተሉት፣ ሌላው አትከታተሉም የሚል ነው የሚያነሱት። ይሄ ደግሞ ትክክል አይደለም። ከተማው እንደዚሁ በወንጀል ስጋት ያለበት ነው፣ ወጥቶ መግባት አይቻልም፣ እንደዚያ የሚባል ነገር የለም። እውነት ለመናገር አዲስ አበባ ላይ እጅግ በጣም ሰላማዊ ነው። ሰላማዊ ብቻ አይደለም፣ ማንም ሰው እንደፈለገ ለቤቱ የሚንቀሳቀስበት ነው። በዛ መጠን ደግሞ ወንጀል ፈጻሚዎቹ ከተለያየ አካባቢ መጥተው እዚሁ አዲስ አበባ የሚገኙ የሚንቀሳቀሱት አሉ እና የሚንቀሳቀሱ ወንጀል ፈጻሚዎችን በየቀኑ እያዝን ነው። ወንጀል ከመፈጸማቸው በፊት የመከላከሉ ከፈጸሙ በኋላም ብዙ እርቆ ሳይሄዱ እጅ ከፍንጅ የሚያዙ ከህብረተሰቡ ጋር እየሰራ ነው እና ይህን ተግባር አጠራክርን ነው የምንቀጥለው እና ከተማችን የስጋት ከተማ ሳይሆን ሰላማዊ ከተማ መሆኗንም በዚህ እግረ መንገድ ይህንን የሚያዳምጡ ሰዎች ቢገነዘቡ በጣም ደስ ይለኛል።
ኮማንደር ፋሲካ ፋንታው የከተማዋ ፖሊስ ዜጎች ያለ ፍርሃት ወጥተው እንዲገቡ የሚያደርገውን ጥረት እንደሚያሳድግ ነግረውናል። የከተማዋ ነዋሪም ታዲያ እንዲያግዘን ይሁን ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለግሩም ዘገባው እናመሰግናለን። አድማጮች፣ ወደ ሶስተኛው የመጽሔት ርዕስ ነው የምንሻገረው። ባለፈው ቅዳሜ ቦረና ዞን አሬሮ ወረዳ በመንግስት የጸጥታ ኃይሎች ላይ የደረሰውን ግድያ መፈጸማቸውን በኦሮሞ ነጻነት ሰራዊት ስም በአካባቢው የሚንቀሳቀሱ ታጣቂዎች መሪ መሆናቸውን የተናገሩ አስታወቁ። አቶ ጎልቻ ዴንጌ እርምጃውን የመንግስት የጸጥታ ኃይሎች በአካባቢው ነዋሪዎች ላይ እያደረሱ ስላሉት መብት ጥሰት ምላሽ ለመስጠት የተደረገ ነው ይላሉ። ገልሞ ዳዊት ተጨማሪ ይዟል።
በኦሮሞ ነጻነት ሰራዊት ስም በደቡብ ኦሮሚያ የሚንቀሳቀሰውን ቡድን የሚመሩት አቶ ጎልቻ ዴንጌ ባለፈው ቅዳሜ በአሬሮ ወረዳ በመንግስት የጸጥታ ኃይሎች ላይ የደረሰውን ግድያ መፈጸማቸውን ገለጹ። እርምጃው የመንግስት የጸጥታ ኃይሎች በአካባቢው ነዋሪዎች ላይ እያደረሱ ስላሉት መብት ጥሰት ነው ብለዋል።
አኩም ቤከሙ ተርካንፊን ኩኒኒ ወራምኑን ከነ ወራም ብልሱም ኦሮሞ ዞን ኪባቲን ፉዳተሜ
ይህ እርምጃ እንደሚታወቀው የኦሮሞ ነጻነት ሰራዊት በደቡብ እዝ መከላከያ ኃይል ላይ የወሰደው ነው። እርምጃውን የወሰድነው በመከላከያ ኃይል ተሽከርካሪ ላይ ነው። ምክንያቱም ከዚህ ቀደም የመከላከያ ኃይል በአካባቢያችን ህብረተሰብ ላይ የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙ በዚሁ የጦር ሰራዊቱ ተሽከርካሪ ነው የሚመላለሱት። በተጨማሪ ከእጃቸው የነበረው ጦር መሳሪያም ከአባሎቻችን እጅ ገብቷል።
ባለፈው ረቡዕ የቦረና ዞን አስተዳዳሪ አቶ ጉዮ ገልገለው ቅዳሜ ዕለት በአሬሮ ወረዳ ኦሮቶ ቀበሌ ማህበር ስለተፈጸመው ግድያ ሲያብራሩ ከተገደሉት አንዱ የስምንተኛ ክፍል ተማሪ እንደነበረ ተናግረዋል። አቶ ጉልቻ እሳቸው በሚመሩት ቡድን በተፈጸመው ጥቃት ሞተ ስለተባለ ወጣት ተጠይቀው ምላሽ ሰጥተዋል።
አካኑ ወደስኩም ቀምኑቲ ኮንኮላታን ኮንኮላታ ፓትሮሊቲ ኮንኮላታ ሞቱማቲ ታርጋ ሞቱማ ቀባ
እኛ ያለን መረጃ ተሽከርካሪው የመንግስት መሆኑን ነው። ተሳፍረው የነበሩትም የታጠቁ የመንግስት ወታደሮች ናቸው። መኪናውን ሲያሽከረክር የነበረው የአካባቢው ወጣት ስለመሆኑ ግን የምናውቀው የለም። እኛ በመከላከያ ኃይል ላይ እርምጃ መውሰዳችንን ነው የምናውቀው። የስምንተኛ ክፍል ተማሪ ተገደለ ስለተባለው እኛ መረጃ የለንም።
የታጣቂዎቹ መሪ አቶ ጎልቻ የቦረና ዞን አስተዳደር በአካባቢው የሚንቀሳቀሱ ታጣቂዎች የህዝብ መገልገያ አምቡላንስን ጨምሮ በርካታ የህዝብ ንብረቶች ላይ ጉዳት እያደረሱ ነው የሚለውን ክስ አስተባብለው በምላሹ የመከላከያ ኃይል ታጣቂዎችን ያድናል፣ በዚህም አሳቦ የአካባቢው ነዋሪ ሰላም እየነሳ ነው ሲሉ ወንጅለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል ይሄኛው ደግሞ በዩናይትድ ስቴትስ ጉዳይ ላይ ነው የሚያተኩረው። የዩናይትድ ስቴትስ ብሔራዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጆሴፍ መጓየር አንድ ተቆርቋሪ ዜጋ ያወጣው ሚስጥር እንዳይታወቅ መጀመሪያ ላይ ማቆየታቸው ከህጋዊ አሰራር ውጪ አይደለም ሲሉ ትናንት በሀገሪቱ ምክር ቤት አባላት ፊት ቀርበው ተከራክረዋል። ግለሰብ ዜጋ አወጣው የተባለው ሚስጥር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ጋር በስልክ በተነጋገሩበት ጊዜ በፖለቲካ ተቀናቃኛቸው ጉዳይ ላይ ምርመራ በማካሄድ እንዲያግዟቸው ጠይቀዋል የሚል ነው። የወጣው ሚስጥር ታዲያ በፕሬዚደንት ትራምፕ ላይ ክስ ለመመስረት ያስችል እንደሆነ ምርመራ የማድረግ ሂደት እንዲከፈት አድርጓል። ይህንን ዘገባ አዳነች ፍሳይት ታቀርበዋለች።
ተቆርቋሪ ግለሰብ አወጣው የተባለው ሚስጥር ፕሬዚደንት ትራምፕ ከዩክራይን ፕሬዚደንት ዘሌንስኪ ጋር ባደረጉት የስልክ ንግግር ላይ የተመሰረተ ሲሆን የዋይት ሃውስ ባለሥልጣኖች ዝርዝር ይዘቱን ለመደበቅ ሞክረዋል የሚል ክስንም ያካትታል። የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ
የዋይት ሃውስ ቤተ መንግስት ፕሬዝደንቱ ከዩክሬን ርዕሰ ብሔር ጋር በስልክ ተነጋገሩ የተባለውን ሁሉ በተለይም ቃል በቃል የተመዘገበውን ቆልፎ ለማስቀመጥ ሞክሯል ይላል ተቆርቋሪው ግለሰብ ያወጣው ሚስጥር። ይህ ተግባር ታዲያ የዋይት ሃውስ ቤተ መንግስት የስልክ ጥሪው ይዘት ምን ያህል አሳሳቢ መሆኑን ተረድቷል የሚል እምነት ሚስጥሩን ባወጣው ዜጋ ላይ አሳድሯል።
ዲሞክራት የህዝብ ተወካዮች ምክር ቤት አባላት ግለሰብ ዜጋ ያወጣው ሚስጥር ለምክር ቤት እንዲቀርብ ለማድረግ ከፍተኛውን የሀገሪቱ የስለላ አገልግሎት ባለሥልጣንን ለፍርድ ለማቅረብ ዝተዋል። የምክር ቤቱ የስለላ ኮሚቴ ሊቀመንበር አዳም ሼፍ
በሕጉ መሠረት ይህ ተቆርቋሪ ግለሰብ ያወጣው ከባድ ጥፋት ለዚህ ኮሚቴ መቅረብ የነበረበት ከሳምንት በፊት ነው። ነገር ግን ሚስተር ዳይሬክተር በርሰው ተግባር ምክንያት ይህ አልሆነም።
የብሔራዊ ስለላ አገልግሎት ተጠባባቂ ስራ አስኪያጅ መጓየር በበኩላቸው በእንዲህ ባልተጠበቀ ሁኔታ የፕሬዝዳንታዊ ህጋዊ መብትን ነው ያከበርኩት ይላሉ።
በተነገረን መሰረት ከወጣው መረጃ አብዛኛው ክፍል የሀገሪቱ ከፍተኛው አካል የሚወስንበት ነው። ይህንን ችላ የማለት ስልጣን የለኝም። ዝርዝር ይዘቱን ወዲያውኑ ለማካፈል ያልቻልነውም ለዚህ ነው።
ተቆርቋሪው ዜጋ ያወጣው መረጃ ተአማኒ እንደሆነና እንዲታወቅ ማድረጉ ትክክል መሆኑን ሞጓየር አምነው ተቀብለዋል። ይሁንና ትራምፕ እጃቸውን አስገብተዋል ለሚለው ስጋት ምላሽ ከመስጠት ተቆጥበዋል። ዲሞክራት የምክር ቤት አባል ጂም ሃይምስ ጥያቄ አቅርበዋል።
ስለወጣው ሚስጥር ከፕሬዚዳንቱ ጋር ተነጋግረዋል?
ጆዜፍ ሞጋየር
የብሔራዊ ስለላ አገልግሎት ዳይሬክተር እንደመሆኑ መጠን ከፕሬዚዳንቱ ጋር ስለምነጋገረው ነገር ልገልጽ አልችልም። ከዩናይትድ ስቴትስ ፕሬዚዳንት ጋር ስለተነጋገርኩት ነገር ማውጣት ተገቢ አይሆንም፣ ምክንያቱም ከፕሬዚዳንቱና ከስለላ ጉዳዮች ጋር ያለኝን ግንኙነት ይጎዳል።
ፕሬዚደንት ትራምፕ የሚስጥሩ መውጣት ሆን ተብሎ የታሰበበት የፖለቲካ ሴራ ነው ብለውታል።
ዲሞክራቶቹ እንዳሁኑ በምርጫው እንደሚሸነፉ ያውቃሉ። ይህንን እያደረጉ ያሉትም ለዚሁ ነው።
ሪፑብሊካዊው የተወካዮች ምክር ቤት የውሁዳን አፈ ጉባኤ ኬቪን ሚካርቲ
እዚህ ጉዳይ ላይ ምን ወደ ክስ የሚያደርስ ነገር አለ? የዩናይትድ ስቴትስ ፕሬዚዳንት ከሌላ ሀገር ፕሬዚዳንት ጋር ነው በስልክ የተነጋገሩት። አንድ ፕሬዚዳንት ስለተነጋገረው ነገር እንዲያወጣ የተጠየቀበት ጊዜ የለም።
ነገር ግን ወጣ የተባለው ሚስጥር በፕሬዝደንቱ ላይ ክስ ሊመሰረት ይቻል እንደሆነ ምርመራ እንዲደረግ ዲሞክራት የተወካዮች ምክር ቤት አባላት እንዲወስኑ የሚያስችል ያህል ክብደት ማግኘቱ አልቀረም። ዲሞክራቱ አዳም ሼፍ
ይህ የተቆርቋሪ ዜጋ መረጃ ምርመራ ለመክፈት የሚያስችለንን ፍኖተ ካርታ ሰጥቶናል።
ይህ ምርመራ ክስ እንዲመሰረት በተወካዮች ምክር ቤት አባላት ድምፅ ሊሰጥ ወደሚችልበት ሁኔታ የማምራት እድል ሊኖረው ይችላል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ
አሁኑኑ ክስን መስረት የሚል አመለካከት ያላቸው አንዳንድ አባላት አሉን። እንደዛ አይሆንም። ሐቆቹን በሚገባ ለማወቅ ስንል ምርመራ ማካሄድ ያስፈልጋል። ፍርድ ለመስጠት የሚያስቸኩለን ነገር የለም።
በርካታ የህዝብ ተወካዮች ምክር ቤት አባል ዲሞክራቶች በመጪው የካቲት ወር የምርጫ ዘመቻ ከመጧጧፉ በፊት እስከ ያዝነው ዓመት ማብቂያ ባለው ጊዜ ውስጥ በሶስት ወራት ውስጥ ማለት ነው የክስ ድምፅ እንዲሰጥ ይፈልጋሉ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና በናይል ሳት እንዲሁም በአሃዱ ራዲዮ ኤፍኤም 94.3 ላይ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ከዚህ ከዋሽንግተን ዲሲ የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 ያመለክታል። ቆንጂት፣ አውደ አመት ነውና እዚህ ግድም ወደ ሌላ ዘገባ ከመሄዳችን በፊት ምን ይመስልሻል?
እሳችንም ምን ልንበላ ነው ልትለኝ መስሎኝ ነበር።
ያስብላል። የአውደ አመት ዜማ እንጋብዝልን ነው።
እሺ፣
ዜማው ጀምሯል። ዮሐን
Thank you.
የደመራ በዓል አከባበር ላይ ነው አሁን የምንቆየው። የመስቀል በዓል በትግራይ ክልል መቀሌ ከተማ ዛሬ ማምሻውን ጮማ ተብሎ በሚጠራ ተራራ ላይ በድምቀት ተከብሯል። በዓሉ በሃይማኖታዊ ባህል መንገድ መከበሩን ጠቅሶ ሙልጌታ አዝባ የሚከተለውን ዘገባ ልኮልናል።
ጮማ ተራራ በመቀለ ከተማ ምስራቃዊ አቅጣጫ የሚገኝ ነው። ሁልጊዜ መስከረም 16 ከሰዓት በኋላ ወደ ተራራው በዓሉን የሚያከብሩ በመውጣት በተለያዩ ባህላዊና ሃይማኖታዊ መንገድ ያከብሩታል። በዛሬው ዕለትም በአስር ሺዎች የሚቆጠሩ ተሳታፊዎች በተገኙበት በጮማ ተራራ የመስቀል በዓል ተከብሯል። መጋቤ አላፍ ተአምራት ታደሰ የመስቀል በዓል ሰላምና ፍቅር የሚሰበክበት በዓል ነው ይላሉ።
በየዓመቱ ስናከብረው እዚህ አይደለም ትዝ የሚለን ክርስቶስ ያደረገውን በመስቀል ላይ ፍቅር አውጇል፣ ሰላም አውጇል። እያንዳንዳችን ደግሞ የመስቀሉ ፍቅር በውስጣችን መጻፍ ያስፈልጋል። በሰሌዳ በውስጣችን ጽላት መጻፍ ያስፈልጋል። ስለዚህ ከተጻፈ በሕሊናችን ካሳደር ነው እያንዳንዳችን የፍቅር ሰዎች እንሆናለን፣ የሰላም ሰዎች እንሆናለን፣ የክርስቶስ ተከታዮች እንሆናለን፣ ክርስቲያን ተብለን እንጠራለን። ስለዚህ ሕዝበ ክርስቲያኑ መስቀሉ ሲያከብር በሰላም መመላለስ እንዳለበት፣ በፍቅር መኖር እንዳለበት፣ የመስቀሉ ፍቅር የገባው ሰው ማለት ነው ለጠላቱ ይጸልያል። እኛ ደግሞ ለጠላታችን እንድንጸልይ እንጂ እንድናሳድድ አይደለም፣ ድንጋይ እንድናነሳ አይደለም። ስለዚህ እያንዳንዳችን በፍቅርና በሰላም በውስጣችን ተጽፎ መኖር መቀመጥ ያስፈልጋል እንፈልጋለሁ።
አቶ ዳዊት አብርሃ የተባሉ የመቀለ ከተማ ነዋሪ በጮማ ተራራ ይወጡ ሁልጊዜ በየዓመቱ የመስቀልን በዓል እንደሚያከብሩ ተናግሯል። በተለይ ወጣቶች ችቦ ለኩሰው ከተራራው ሲወርዱ መሃል ከተማ ሆነው ሲመለከቱት የተለየ ስሜትና ምስል እንደሚፈጥር ይናገራሉ።
ባህላዊ አከባበሩ ለየትና ደመቅ ያለ ነው። ወጣቶች በብዛት ደራ ይወጣሉ። ትንሽ ፈታኝ ነው ለወጣት። ያው በጣም ኢንተረስቲንግ የሆነ ፓርቱ ከታች ሆነ በከተማው ነው ስታየው፣ መብራቱም በጣም ያስተጋባል። ችቦው ወጣቶቹም የጨፈሩ ባህላዊና ሃይማኖታዊ ይዘቱ ጠብቆ ስታየው በጣም ደስ የሚል ነገር ነው እና እሱም መቀጠል አለበት ብዬ አስባለሁ።
የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የእንኳን አደረሳችሁ መልእክት ካስተላለፉ በኋላ የመስቀል በዓል በጮማ ተራራ ለዘመናት እየተከበረ እንደመጣ ተናግሯል። የመስቀል በዓል በተራራው እንዲከበር የጮማ ማህበር አባላትን ያደረጉትን አስተዋጽኦ አመስግነዋል። በተጨማሪም ተራራውን እንዲለማ የሚደነቅ ስራ ፈጽመዋል ብለዋል። ይህንንም ለሌሎች ስራዎች ተሞክሮ እንደሚሆንም ገልጸዋል። በመልካም አስተዳደር ጉዳይም ዶክተር ደብረ ጽዮን ተናግሯል። መልካም አስተዳደር ለመፍታት መንግስታቸው እንደሚሰራ ነው የገለጹት።
አብ ከተማ ዘሎ ናይ ሰኛ ፍዳር ሽግር ይፍለጥ አብ ትግራይ ዘሎ ይፍለጥ ናይ ልምዓት
በከተማው ይሁን በክልሉ ያሉት የመልካም አስተዳደር ችግሮች የሚታወቁ ናቸው። የልማት ችግሮች የታወቁ ናቸው። ወጣቶች የሚፈልጉትም የሚጠብቁትም ሁሉ ይታወቃል። እንደ ባለፈው ዓመት ችግሮች ቅደም ተከተል በማስቀመጥ እየተጋገዝን ችግሮቹን በተሻለ መጠን እያስተካከልን እየፈታን መሄድ ለሁላችን የሚሆን ለውጥ እናመጣለን። ከባለፈው ተሞክሮ ወስደን የተሻለ እንደምንሰራም ላረጋግጥላችሁ እወዳለሁ ነው ያሉት። የመስቀል በዓል በትግራይ ደረጃ በአጋመ አድግራት በነገ ዕለት ይከበራል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አድማጮች፣ የደመራ በዓል ዝግጅታችን ይቀጥላል። በቤንሻንጉል ጉሙዝ መተከል ዞን ወንበራ በሚኖሩ ዜጎች ዘንድ የመስቀል በዓል በልዩ ሁኔታ እንደሚከበር ተገልጧል። የወረዳው አገር ሽማግሌዎች እንዳሉትም በዓሉን ለማክበር ሁለት ወራት ሲቀረው ነው ቅድመ ዝግጅቱ የሚጀምረው። ወጣቶች የሚያከናውኑት ባህላዊ ጭፈራ ድምቀት ይሰጠዋል፣ ክብረ በዓሉም ከሶስት ቀን እስከ ሶስት ሳምንት ድረስ ይቀጥላል ሲሉ የአገር ሽማግሌዎች ያስረዳሉ። ናኮር መልካ ነው ያጠናቀረልን።
መተከል ዞን ወንበራ በሚኖሩ በተለይ በወጣቶች ዘንድ የመስቀል በዓል ልዩ ስፍራ እንደሚሰጠው ይናገራሉ የአገር ሽማግሌ የሆኑት መምህር ኩመራ ነጋሳ።
ሁለት ወርና ከዛ ቀደም ብለው ኮሮና በሚል ሴቶችና ወንዶች በጋራ እየተገናኙ ቅዳሜ ከሰዓት ማታ ላይ የጭፈራ ፕሮግራም እያዘጋጁ መስቀል ደረሰ፣ መስቀል የዘንድሮ መስቀል የሰላም መስቀል እያሉ እየዘመሩ ይደርሳሉ። ባህላዊ ነው እንግዲህ፣ ተወርሶ የመጣ ባህል ነው። የሚመጣው ቅዳሜ የእክሊት ቤት ኮረና አለ ይባልና ይጠራል። ከዛ ሌሊት ሁለት ሰዓት አካባቢ ላይ ነው የሚገናኙት። ዮሆ ዮሆን ጋር እያሉ ይዘፍናሉ ማለት ነው። ከዛ ወደ 3 ሰዓት አካባቢ እንደሆነ ምድረ ጎረምሳ ይሞላል ማለት ነው። እዛ ለሊት ማለት እዛ ሲጨፍሩ ያድራሉ። እንደዚህ እንደዚህ የሆነ መስቀል መድረሱን የሚያሳይ ማለት ነው። በልጅነት ህፃኑን የማስታውሰው ምንድን ነው የአክስቴ ኮረናውን ትጠራና እኔ ተኝቻለሁ ኮረና ዘፈኑ ሲጀመር ጠዋት ስነቃ ትናንት የነበረ ሳር ተደቅድቆ እንዳልነበረው ነው እናገኘዋለን ማለት።
ባህላዊ ጭፈራው ሁሌም ማታ ማታ ይካሄዳል ያሉት መምህር ኩመራ በተለይ ለወጣቶች ደግሞ የመተያያና መተዋወቂያ ቦታም ስለሚሆን እዛው ተዋውቀው እስከ ትዳር አብረው የዘለቁ ብዙ ናቸው ብለዋል። ከሚጨፈሩ ጭፈራዎች መካከል አንዱን የወንበራ ወጣቶች እንደሚከተለው በጥቂቱ ያስደምጡናል። በመስቀል ዋዜማ ማለትም መስከረም 16 ላይ ወጣቶች ለደመራ የሚሆን እንጨት ያዘጋጃሉ። በደመራው ወቅት ስለሚከናወነው ተግባርም መምህር ኩመራ እንዲያስረዳሉ።
ሶስት አይነት ዛፍ ነው። አንደኛው ቅላባ፣ ሁለት ይቆረጣል፣ አበይ ይባላል በኦሮምኛ አበይን አባዳ የሚል ምርቃት ነው። ሁለተኛ በከኒሳ የሚል ነው፣ ያ በአማርኛ ብሳና ይባላል። አስኳር ደግሞ የሚባል አለ፣ ቀዊሰን እንላለን። ብሳና ሁለት፣ ቅላባ ሁለት እና አስኳር አንድ ማለት ነው። አምስት የገዳ ስርዓት ውስጥም አምስት ነው ማለት ነው። ቅርፊቱን አውጥተው ያዘጋጃል። 16 ዳመራ ቀን ጠዋት ሁሉም ወጣት ይወጣና ለየቤቱ እያንዳንዱ ማሳ ውስጥ እርጥፍ እንጨት ሆኖ ቀጫጭን እንጨቶችን ይቆርጥና መሀል ላይ ቅርፊቱን ያወጣል። ከላይ ደግሞ እንትኑ ቅጠሉ እንዳለ ይቀራል። እያንዳንዱ ማሳ ውስጥ አመት አድርሰን ይልካን ነጋኖ ያቺሲ እያለ የከብት በረት ውስጥ ይተክላል። በር አካባቢ ደገፍ ያደርጋል ማለት ሁለት እያደረገ ከዛ ወደ ማታ አካባቢ እያንዳንዱ አባወራ በሰፈሩ ውስጥ ይቀጣጠራሉ። ለታላቅ ቅድሚያ፣ ለታናሽ ደግሞ መጨረሻ ላይ። መጀመሪያ የታላቅ ቤት ሄዶ ይዳምራሉ። ሁለተኛ ቀጥሎ የተወለደው በእድሜ ከፋፍለው እንደዚህ ይሄንን የተቆረጠውን አምስቱን እንጨት ወጋጋን ጎይ ገና አመቱን የሰላም አድርገን የዘራነውን በሰላም አስበላን እያሉ እየጸለዩ የሚታረድም ካለ አርደው እንጨቴ በሶስት አይነት ይዘጋጃል። አንደኛው ተፈጭቶ እንደ ወጥ ይዘጋጃል። ሁለተኛው ደግሞ ይከታተፍና እንደ በማንኪያ የሚበላ አይነት ያዘጋጃሉ። በሶስተኛ ደረጃ ደግሞ እንዳለ እንደ ድንች ይዘጋጅና አንጮቴውን እየተጠቀሙ አጠንክረን አመት አድርሰን እያሉ ይዳምራሉ ማለት ነው። በዛ ምሽት እንደዚህ እየዞሩ ይጠጣሉ፣ አብረው ይጫወታሉ፣ አመት በዓል ነው ይላሉ።
ጭፈራው እንደ ደራ ያድርና ሌሊት 10 ሰዓት ሲሆን ደመራውን ለማብራት ችቦ ይዘው በችቦ ብርሃን እየተመሩ ወደ ተዘጋጀው ስፍራ ያመራሉ። ስለሚከናወን ሌላም ስርዓት ሌላኛው የሀገር ሽማግሌ አቶ እስራኤል አበራ ነግረውኛል። ቄሮች ስለ ጀግንነት የሚያወሳ ጌተሬ የሚባል ጭፈራ ይጨፍራሉ። ይህ ደግሞ ሌሎች ቄሮች መጥተው እንዲቀላቀሏቸው ያነሳሳቸዋል። እንዲህ እያሉም ይጨፍራሉ።
ዮ ባሁላ ዮ ሺሄሮቤ አላላሽ ባካል ዳማሬ ዮ ሺሄሮቤ አላላሽ አካማማ ኦሪ ቀሬሞ ከንሳን ጀረኒ ዝርበኒ
ቀሪዎችም
ዮኮ ዮሌ የአምባጋት ቀሎን ዳርባ ዮ ዮሌ የአምባ ማስርበዲቴ የአምባ ብቴ ስርቢት ቀሬን
እንዲህ እያሉ ይጨፍራሉ።
ጉርበታን ኩኒ ጭንቦ ጨፍሴ ኤቢሴ
አመት ያድርሰን፣ ፈጣሪ ጉርብትናችንን አንድነታችንን ያጠናክርልን፣ እንዲሁ እንደ ብርሃን ያብራን፣ ግንባራችንን የአንበሳ ያድርግልን፣ ገዳችን የሰላም የጤና ይሁንልን ብለው ይመርቃሉ። ተበላ ተጠጣ፣ አቧራው እስኪጨስም ተጨፈረ። ይህ ሁሉ ሆኖ አንድም ወደ ቤት የሚመለስ ወጣት አይኖርም። በድሮ አጠራሩ ሳርዶ፣ አሁን ደግሞ ደብረ ዘይት ወደሚባለው ከፍ ያለው ስፍራ ይሄዳሉ እንጂ ጌተሬ የሚባለውን ጭፈራም ይጨፍራሉ። በዓመቱ ውስጥ ያላገባ ወንድ ልጃገረድን አቅፎ የሚሄድበት ጊዜ ቢኖር በዚሁ የመስቀል ክብረ በዓል ቀናት ብቻ ነው። ከዛ በኋላ ቢያምረው እንኳ አይደግመውም ይላሉ መምህር ኩመራ።
ኮራ ገባ ተብሎ የሚጠራለ ኮራ ሀርቡም ይባላል። አንዳንዴ አልፎ አልፎ ከቀበሌ ከጎጥ እየተሰበሰበ በቡድን የጥሪ እየዘፈነ አመቱን እየመረቀ ሴቶችን እያሞገሰ እየዘፈነ በቆፕ ጌተር እየዘፈነ ወደ ኮራ ይሄዳል ማለት ነው። እዛ በጣም ኃይለኛ ጭፈራ ይከናወናል። ከተለያዩ ቀበሌዎች የመጡት ሴቶች፣ ጎረምሶች ይተዋወቃሉ። እዚያ ቀበታ የሚተዋውቁ የሚጋቡ በጣም ብዙ አሉ ማለት የደረሱ ሴቶች እና ወንዶች መተቃቀፍ መተያየት እዛን ቀን ግን ይፈቀዳል። ተቃቅፎ ይመጣሉ፣ ገልሶ ይዘፍናሉ። ከዛ ሲመለሱ ተቃቅፎ መምጣት ይችላሉ።
መተቃቀፍ ብቻ ነው፣ ሌላም ነገር አለ።
ከንፈር ወዳጅ ድንጎም ሊካሄድ ይችላል። ነገር ግን ከዚህ የዘለለ ነገር አይኖርም። ምክንያቱም ሴት ልጅ በክብሯ ነው መድጋት ማግባት ያለባት። በክብሯ ካላገባት በሰርጓ ጊዜ በጣም ነው የምትዋረደው በኛ አካባቢ። ስለዚህ ያ ውርደት እንዳይመጣ ወንዱም ጥንቃቄ ያደርጋል፣ እሷም ጥንቃቄ ታደርጋለች ማለት ነው።
በወንበራ በእንዲህ አይነት ደማቅ ሁኔታ የሚጀመረው የመስቀል በዓል አከባበር እየተበላ እየተጠጣ እየተዘፈነ እየተጨፈረና ቀጣዩ ዓመት የሰላም የፍቅር የደስታ የብልጽግናና የተላ እንዲሆን በሽማግሌዎች ምርቃት ታጅቦ ከሶስት ቀናት እስከ አንድ ሳምንት ይቀጥላልም ብለዋል። መልካም በዓል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የበዓሉ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ አሁን ቀደም ብዬ ባስታወቅኩት መሰረት ወደ ኳታር ነው የምናቀናው። ዛሬ በኳታር ዶሃ በተጀመረው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች ለግማሽ ፍጻሜና ፍጻሜ ውድድሮች አልፈዋል። በ17ኛው የዓለም ሻምፒዮና ለኢትዮጵያ የመጀመሪያ በሆነችው የሴቶች 800 ሜትር ዙር ደርቤ ወልተጂ በተወዳደረችበት ምድብ 4:02.71 ደቂቃ በመግባት አምስተኛ ሆና አጠናቃለች። ሆኖም የዓለም ከ20 ዓመት በታች ሻምፒዮኗ ከተሸናፊዎች ፈጣን ሰዓት ባስመዘገበ በሚለው ሕግ ነገ መስከረም 17/2012 ዓ.ም ለሚካሄደው ግማሽ ፍጻሜ ያልፋለች። በሴቶች 3000 ሜትር መሰናክል የመላው አፍሪካ ጨዋታዎች ወርቅ ሜዳሊያ ባለቤቷ መቅደስ አበበ የግሏን ፈጣን ሰዓት በማስመዝገብ ከሶስት ቀናት በኋላ ለሚደረገው የፍጻሜ ውድድር አልፋለች። በወንዶች በ5000 ሜትር ያለፈው የዓለም ሻምፒዮኑ ሙክታር እንድሪስ፣ የዓመቱ ፈጣን ሰዓት ባለቤት ጥላሁን ኃይሌ እንዲሁም ሰለሞን በርጋ ለፍጻሜ ውድድሩ አልፈዋል። አባዲ ሐዲስ አልተሳካለትም። ሰለሞንና ጥላሁን ከውድድሩ በኋላ ከዚያ በስፍራው በሚገኘው ለግርማቸው ከበደ ይህን አስተያየት ሰጥተዋል።
ያው ሙቀቱ ከውጭና ከውስጥ የተለያየ ነው። ብዙም እንደ ውጭው አይደለም። ትንሽ ያው ውጭ ስለምታሟሙቅ ውስጥ ስትገባ የመቀዝቀዝ እንትን አለው። ሰውነት ገና በአዲስ ነው እንትን የሚለው። ቢሆንም ያው እንደ ተፈራ አይደለም። ትንሽ ለውጥ አለ። ጥሩ ነው። ያው እንትን ነው። ዛሬም ትንሽ ሙክታር እንትን ላይ ስለነበረ እሱንን እየጠበቅን ነበረ ሲሄድ እሱም እንዲያልፍ። እሱም ጥሩ ሆነልን፣ ያው ጥሩ ሮጠ። አሁን ቀጣይ ደግሞ ተጋግዘን የተሻለ ነገር ለማምጣት ነው አመንሮጥ እርስ በራሳችን ተጋግዘን ወርቁ ወደ ሀገራችን እንዲመጣ ነው ጥረት ምናደርገው።
ስጋቶች ነው ትንሽ ጫና ይፈጠሩብን። ያ ማለት ውጭ ላይ የምናየው አየር በጣም ከባድ ስለነበረ ግን ውጭ ውስጥ ደግሞ ሞር የተሻለ አየር ነው ልናገኝ ይቻል ነው እና ጥሩ ነገር ነው። በዛ ላይ ትንሽ ያገር ውድድር እንደመሆኑ ማንጻር ፔስ ሜከር የለም ራሳችን ፔስ ሆነን ነው ለማሸነፍ ምንጥረው። ትንሽ ያ ነገር ቻሌንጅ ሊፈጠር ይችላል ግን ራስ በራሳችን ተባብረን ተጋግዘን የምንመራ ከሆነ የተሻለ ውጤት ይመጣል ብዬ ተስፋ አደርጋለሁ። ውድድር ሲጀመር ተነጋግረህ ገብተህ የምታደርገው ነገር አይደለም እንደ ውድድሩ ሁኔታ ውስጥ ከገባህ በኋላ የሚሆነው ነገር በዛ መከታተል መቻል ነው። አሁን ዛሬ የተፈጠረው ይሄንን ነው ግን ለቀጣይ ምን ማድረግ አለብኝ የሚለው ለራሴ ቢ ስራ ሆኖ ኮኮች ጋር ተነጋግረን ዋናው ነገር ማጣሪያ ማለፉ ላይ ነው እንጂ ፖዚሽን እዚህ ጋር ምንም የሚሰራው ነገር ስለሌለ ፖዝ ዋና ማጣሪያ ማለፋችን ነው። አዎ ሁሉ እያንዳንዱ ሀገር ዝም ብሎ አይደለም ሁሉም ጠንካራ አትሌቶች አሉበት ጠንካራ ለረጅም ጊዜ ተሳትፎ ተዘጋጅተው ለዚህ ውድድር የመቁ ናቸው። ማንንም ነጮቹም ቢሆኑም ኔዘርላንዶቹ ኬንያ ዩጋንዳ የሌሎቹም ይሁን መናቅ አያስፈልግም ምክንያቱም ቁምጣ አድርጎ የገባ አትሌት ሁሉ ለማሸነፍ ነውና በትኩረት መስራት እንዳለብን ነው። ውድድሩ በጣም ጠንካራ ውድድር ይሆናል ብዬ ተስፋ አደርጋለሁ። እኛም ወጣቶች ነን ገና ተሞክሮም የለንም የግል ውድድሮች ካልሆነ በስተቀር የሀገር ውድድሮች ብዙም የለም። የሀገር ውድድሮች ደግሞ ለየት የሚያደርገው ያለ ፔስ ሜከር ነው የምትወጣው እና ራስን ፔስ ሜከር ሆኖ አባሸነፍ ትንሽ ቻሌንጅ ይፈጥር ይችላል። ዋናው ነገር ግን የተሻለ ነገር አድርገን ለፍጻሜው እንግዲህ መድረሱና ወርቁ ማምጣቱ ነው።
ኢትዮጵያውያኑን አትሌቶች ሰለሞን ብርጋንና ጥላሁን ኃይሌን ነበር በቅደም ተከተል የሰማችኋቸው። መልካም እድል እንመኛለን። የዓለም አትሌቲክስ ሻምፒዮናው የመጀመሪያ ፍጻሜ በሴቶች ማራቶን ዛሬ ሲካሄድ ሩቲ አጋ፣ ሹራ ደምሴና ሮዛ ደረጀ ለኢትዮጵያ ወርቅ ለማግኘት በኢትዮጵያ ሰዓት አቆጣጠር እኩለ ሌሊት ላይ ይፋለማሉ። አድማጮች ታዲያ ቀደም ብዬ እንደጠቆምኩት የአሜሪካ ድምፅ የስፖርት ፕሮግራም አዘጋጅ ግርማቸው ከበደ ከዶሃ ይገኛል። ግርማቸው እንደምናመሸ።
እንደምናመሸ አሉላም። እንደምናመሻችሁ አድማጮችም፣ እንዲሁም ደግሞ በዓሉን ለሚያከብሩ በሙሉ እንኳን አደረሳችሁ ማለት ይፈልጋል።
መልካም እንኳን አደረሰ አንተንም። ግርማቸው እንግዲህ ለየት ያለ ስሜት የሚንጸባረቅበት የስፖርት ውድድር ነው እየተከታተልክ ያለኸው። ኢትዮጵያውያኑ ቀደም ብለው እንደነገሩን ድምጻቸውን ያልሰማናቸውም ሌሎች የእኩለ ሌሊት ላይ የሚጫወቱትን ወይም የሚወዳደሩትን ጨምሮ በጉጉት የሚጠበቁ ናቸው። እስኪ ስለ ድባቡ ንገረን። ዶሃ ከገባህ በኋላ ያየኸውን አሁን በውድድሩ ስሜት ውስጥ ያለ ሁኔታ ምን ይመስላል?
እንግዲህ ሌሊት ላይ ነበረ ዶሃ የገባሁት። ከዛ ከገባሁት ጀምሮ አብዛኞቹ ነገሮች የዓለም ሻምፒዮና እንዳለ የሚያሳዩ አትሌቶቹ የዓለም ዋንጫ ነው የሚሉት ኢትዮጵያውያን አትሌቶች ይህንን ውድድር ልክ እንደ እግር ኳሱ የዓለም ዋንጫ እንዳለ የሚያሳዩ ናቸው። በእርግጥ ነው ዛሬ ጁማ ስለነበረ ከሰዓት በፊት ላይ ብዙም እንቅስቃሴ አልነበረም። ከዛ በኋላ ግን ስታዲየሙም በተወሰነ መልኩ ሞላ ብሎ ከፍ ባለ ድባብ ነው ታጅበው ውድድሮቹ የተካሄዱት። ከዚህ በተጨማሪ ደግሞ በዶሃ የሚኖሩት የኢትዮጵያውያን ማህበረሰብም በብዛት ስታዲየም በመገኘት በከፍተኛ ድምፅ አትሌቶቻቸውን ሲያበረታቱ ነበረ። የእኛ አትሌቶች በተሳተፉባቸው በሙሉ ኢትዮጵያውያን አትሌቶች በተሳተፉባቸው ውድድሮች በሙሉ በሚገባ ሲያበረታቱ ነበረ። ድባቡ እጅግ በጣም ለየት ያለ ነው። ግን ምናልባት አትሌቶችም ሲሉ እንደሰማኸው አሉላ፣ ሙቀቱ እጅግ በጣም ከባድ ነው። በተለይ ከስታዲየም ውጪ ስታዲየም ውስጥ እንኳን ያው ማቀዝቀዣ ስለተገጠመለት በ23 ዲግሪ ሴንቲግሬድ አካባቢ ነው ሙቀቱና ለመሮጥ በጣም ይመቻል። ነገር ግን ከስታዲየም ውጪ እጅግ በጣም ከፍተኛ የሆነ ሙቀት አለ። እንደውም አሁን እኔም ብታይ ኖሮ እኔ ከሩጫ ተወዳድሬ የወጣው ነበር የሚመስለው። በጣም ከፍተኛ ላብ ስላለ ማለት ነው። አብዛኛው ሰው ላይ ይሄ ስሜት ይታያል። በጣም ነው የሚሞቀው እና ለማራቶን ሯጮችም እጅግ በጣም አስቸጋሪ ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ በአትሌቶቹ ዘንድ ይሄ እርጥበት ያዘለ ወበቅ በጣም ነው የሚፈራው እና እሱ 80% አካባቢ ደርሷል ይላሉ አሁን። ስለዚህ ውድድሩ ሲጀመርም ይሄ ሙቀት ይቀጥላል እና ያው ደግሞ እንደምታውቀው ማራቶን ውድድር የሚካሄደው ጎዳና ላይ ስለሆነ ማቀዝቀዝ አይቻልም ያንን ቦታ እና እሱ ምናልባት ያስቸግር ይሆናል። የብዙዎችንም ትኩረት የሳበው ይሄ ጉዳይ ነው። ሙቀቱ እጅግ በጣም ከባድ ነው። በተለይ ከስታዲየም ውጭ ባሉት
ቦታዎች ላይ
ልክ ነው። እንግዲህ በተለይ ደግሞ የአየር ለውጡ በጣም ጎልቶ ለሚታይባቸው ከኢትዮጵያ ለመጣችሁት ለእናንተ የበለጠ የሚበረታ ይመስላል። ዶሃ በዚህ ሰሞን ሞቃት ጊዜ ውስጥ ነው ያለችው። ግርማቸው፣ እንደው እይታህን ለመቋጨት ሰሞኑን በየዕለቱ ትዘግብልናለህ፣ ውድድሮቹን ትከታተላለህ። ተሰርዞ የነበረ ውድድር እንዲቀጥል መደረጉን ሰምተናል። ምን የትኛው ውድድር ነበረ? ምን አይነት ውሳኔ ነው የተወሰነው? ምን ይመስላል ፍጻሜ? የመጨረሻው እናድርገው።
ሊሰረዝ የነበረው ይሄ አሁን እያወራንለት የነበረው የሴቶች ማራቶን ነው። ምክንያቱም እጅግ ከፍተኛ ሙቀት ስላለ ላይካሄድ ይችላል የሚል ጭምጭምታ ነበረ። በኋላ ላይ ግን የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ባወጣው መግለጫ መሰረት ተገቢውን የሕክምና ክትትል እንደሚያደርግ የሕክምና አገልግሎት የሚሰጥባቸው ቦታዎችን እንደሚያሰፋ፣ ፈሳሽ ለአትሌቶቹ የሚሰጥበትን ድግግሞች እንደሚጨምር በመግለጽ ውድድሩን እንደሚካሄድ ገልጿል። በዚህ ውድድር ላይ ኢትዮጵያውያን አትሌቶችም ይጠበቃሉ፣ ከፍተኛ ውጤት ያመጣሉ ተብሎ ሩቲ አጋለች ለምሳሌ በየካቲት ወር ላይ የቶኪዮ ማራቶን አሸናፊ ነች። ሹራ ደምሴም የቶኪዮ ማራቶን በዛ ውድድር ላይ ሶስተኛ ወጥታለች። ከዚህ በተጨማሪ ደግሞ ሮዛ ደረጀ በለንደን ሶስተኛ ደረጃ ወጥታለች። ከዚህ በፊትም በዱባይ የዱባይን ሪከርድ መስበር የቻለች አትሌት ነች ሮዛ። እና እነዚህ ሶስት አትሌቶች ለኢትዮጵያ ምናልባት ሙቀቱ ካላስቸገረ በስተቀር ያው 42 ኪሎ ሜትር በእንደዚህ አይነት ከፍተኛ ሙቀት በተለይ ደግሞ ከከፍተኛማ ቦታ ከመጣ ላይ ከኢትዮጵያ ለመጣ ሰው እጅግ በጣም ከባድ ነው የሚሆነው እና ይሄ ካላስቸገራቸው በስተቀር ምናልባትም የተሻለ ውጤት የሚመጣበት ውድድር ነው ተብሎ ይጠበቃል። ከዚህ ውጭ ደግሞ ነገ በሴቶች 10,000 ሜትር የሚካሄድ ውድድር አለ። ይሄኛውም ውድድር ላይ ኢትዮጵያውያን አትሌቶች ሜዳሊያ ያገኙበታል ተብሎ የሚጠበቅ ነው።
መልካም ግርማቸው፣ በየቀኑ የሚኖሩትን ተስፋ የተጣለባቸውን ውድድሮች ውጤት ጀምሮ ታቀርብልናለህ። ለአሁኑ እናመሰግናለን። መልካም እድል። እግዜር ይስጥልን ግርማቸው።
እኔም አመሰግናለሁ። እግዜር ይስጥልን።
የምሽቱ ዝግጅታችን በዚሁ መጠናቀቁ ነው። በድጋሚ መልካም በዓል እንላለን። እንኳን ለብርሃነ መስቀሉ አደረሳችሁ። የተከበራችሁ አድማጮቻችን፣ እንደሰማችሁት በዓሉ በመላ ሀገሪቱ በከፍተኛ ድምቀት ተከብሯል። እዚህ ባለንበት አካባቢም አብያተ ክርስቲያናት አንድ ላይ ሆነው ዛሬ ማምሻውን ያከብራሉ። በነገው ዝግጅታችን እናቀርባለን። አሉላ፣
መልካም በዓል በድጋሚ። ያስተናገድናችሁ ያህሉ አከበደና
ቆንጂት ታየነን። በደህና አደሩ።
የትግርኛ ስርጭት ይቀጥላል። Thank you.